የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ የካቲት 8 2012 ዓ.ም ምሽት ፕሮግራማችን አብዛኛውን በኮሮና ቫይረስ ላይ ያተኮረ ይሆናል።
እስካሁን ባለው እንግዲህ አጠቃላይ አምስቱንም ከደመርን ወደ 207 የሚደርሱ ከነሱ ጋር ንክኪ ያላቸው ግለሰቦች በእኛ የክትትል ስራ ውስጥ እንዲያልፉ አድርገናል። ከፍተኛ ቁጥር ያለውን ናሙና በመውሰድም የላብራቶሪ ምርመራ አድርገናል። ከዛ ውስጥ እንግዲህ የተገኙት ሁለቱ ፖዚቲቭዎች በዚህ ሂደት ውስጥ የተገኙ ናቸው። ትላንትም የወጡ ብዙ ናሙናዎች አሉ። እስካሁን አጋላጭ የሆነ ወይም ምልክቱን የሚያሳይ ግለሰብ አልገጠመንም።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር ባባተናቸው ዘገባ ይኖረናል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። እነዚህንና ሌሎች ያሰናዳናቸው ፕሮግራሞች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን ያቀናብርልናል። አሁን አጫጭር ዜናዎች እናስደምጣችሁ። በኢትዮጵያ ስድስተኛው የኮሮና ቫይረስ ተጠቂ መገኘቱን የጤና ሚኒስትር ዶክተር ሊያ ታደሰ የአገር ውስጥ መገናኛ ብዙሃን ማምሻውን አስታወቁ። በኢትዮጵያ በኮሮና ቫይረስ ከተያዙ 5 ሰዎች በተጨማሪ ስድስተኛ ሰው መገኘቱን የገለጹት ዶክተር ሊያ ቫይረሱ የተገኘባቸው ግለሰብ የ59 ዓመት እንግሊዛዊ ዜግነት ያላቸው ዲፕሎማት መሆናቸውም ታውቋል። የግለሰቧን የጤንነት ሁኔታ በተመለከተ የደረሰን ጥቆማ መሰረት በማድረግ ምርመራ መደረጉንና የላብራቶሪ ምርመራ ናሙና ውጤት ሲመጣም ዲፕሎማቷ የኮሮና ቫይረስ መያዛቸው መረጋገጡንም ዶክተር ሊያ ታደሰ ተናግረዋል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ ሆነው የበሽታውን ስርጭት ለመቆጣጠር እየሰሩ መሆኑን ዶክተር ሊያ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ኮሮና ቫይረስን የተመለከቱ መረጃዎች በአግባቡ ህብረተሰቡ ዘንድ የሚደርስበትን መንገድ በተመለከተ የፌደራልና የክልል ኮሙኒኬሽን ኃላፊዎች ጋር መወያየታቸውን ገለጹ። ይህንኑ በተመለከተ በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ላይ የወጣው መረጃ በኮቪድ-19 ግንዛቤ ላይ ዕውቀትን የማሳደግ ጥረቶችን ለመጨመር በማሰብ ውይይት መካሄዱ አስታውቀዋል። ማዕከላዊ የመረጃ መቀባበያ አግባብ እንዲኖር ማስቻል፣ ወቅታዊ መረጃዎችን ከጤና ሚኒስቴር ማግኘት፣ የመንግስት መስሪያ ቤቶች በየተቋማቸው ተመሳሳይ መልእክቶችን እንዲያደርሱ ማስቻል፣ የክልል የኮሙኒኬሽን መዋቅር እስከ ታችኛው ተዋረድ ድረስ በተቀናጀ አግባብ ህብረተሰቡን የማንቃት ስራ መከወን፣ እንዲሁም አስቀድሞ በእጅ ያሉ አቅርቦቶችን በውጤታማነት በጥቅም ላይ ማዋል የሚል አቅጣጫ መቀመጡን በመረጃው ላይ ተጠቅሷል። በአዲስ አበባና በአማራ ክልል ከኮሮና ቫይረስ ጋር በተያያዘ የዋጋ ጭማሪ ባደረጉ የንግድ ድርጅቶች ላይ እርምጃ መወሰዱን የአማራ ክልል ንግድና ገበያ ልማትና የአዲስ አበባ ንግድ ቢሮ አስታወቀ። በአማራ ክልል ከኮሮና ቫይረስ ጋር በተያያዘ የዋጋ ጭማሪ ያደረጉት 724 የንግድ ድርጅቶች ላይም በአዲስ አበባ ደግሞ 188 ነጋዴዎች ላይ እርምጃ መወሰዱ ታውቋል። አድማጮች፣ ለሰዓቱ ያዝናቸው አጠራጣሪ ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በኢትዮጵያ ስድስተኛው የኮሮና ቫይረስ ተጠቂ መገኘቱን የጤና ሚኒስቴር ዶክተር ሊያ ታደሰ ለሀገር ውስጥ መገናኛ ብዙሃን ማምሻውን አስታወቁ። በኢትዮጵያ በኮሮና ቫይረስ የተያዙ 5 ሰዎች በተጨማሪ ስድስተኛው ሰው መገኘቱን የገለጹት ዶክተር ሊያ ቫይረሱ የተገኘባቸው ግለሰብ የ59 ዓመት እንግሊዛዊ ዜግነት ያላቸው ዲፕሎማት መሆናቸውም ታውቋል። የግለሰቧን ጤንነት ሁኔታ በተመለከተ የደረሰን ጥቆማ በመሰረት በማድረግ ምርመራ መደረጉንና የላብራቶሪ ምርመራ ናሙና ውጤት ሲመጣም ዲፕሎማቷ የኮሮና ቫይረስ መያዛቸው መረጋገጡን ዶክተር ሊያ ታደሰ ተናግረዋል። ከዚሁ ጋር በተያያዘ ዛሬ መግለጫ የሰጠው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኢትዮጵያ በኮሮና ቫይረስ ከተያዙ 5 ሰዎች ጋር ንክኪ የነበራቸው 113 ሰዎች ምርመራ ተደርጎላቸው 74ቱ ነጻ መሆናቸው ተረጋግጧል። ይህንን መረጃ ዛሬ ይፋ ያደረገው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ቀሪዎቹ 34ቱ ደግሞ ለይቶ ማቆያ ስፍራ ተቀምጠው የምርመራ ውጤታቸውን በመጠባበቅ ላይ እንደሚገኙም ታውቋል። ሙክታር ጀማል ዝርዝር አለው።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ በኮሮና ቫይረስ መያዛቸው ከተረጋገጠ 5 ግለሰቦች ጋር የቅርብ ንክኪ አላቸው በሚል የተለዩ 992 ሰዎች ለ14 ቀናት ራሳቸውን ከሌሎች ሰዎች ለይተው እንዲቆዩ መደረጉን አስታውቋል። 1285 የሚሆኑ ደግሞ ለ14 ቀናት የጤና ክትትል ሲደረግላቸው ቆይተው ጤንነታቸው በመረጋገጡ የጤና ክትትላቸው እንዲቋረጥ መደረጋቸውን የኢንስቲቱት ዋና ዳይሬክተር ዶክተር ኤባ አባተ በመግለጫው ላይ አስታውቋል። ዶክተር ኤባ በዛሬው መግለጫ በኮሮና ቫይረስ ከተያዙ 5 ሰዎች ጋር ንክኪ የነበራቸው 113 ሰዎች ምርመራ ተደርጎላቸው 74ቱ ነጻ መሆናቸው መረጋገጡን በተመለከተ ዝርዝር ማብራሪያ ሰጥተዋል።
እስካሁን ባለው እንግዲህ አጠቃላይ 5ቱንም ከደመረን ወደ 207 የሚደርሱ ከነሱ ጋር ንክኪ ያላቸው ግለሰቦች በእኛ የክትትል ስራ ውስጥ እንዲያልፉ አድርገናል። ከፍተኛ ቁጥር ያለውን ናሙና በመውሰድም የላብራቶሪ ምርመራ አድርገናል። ከዛ ውስጥ እንግዲህ የተገኙት 2ቱ ፖዚቲቭዎች በዚህ ሂደት ውስጥ የተገኙ ናቸው። ትላንትም የወጡ ብዙ ናሙናዎች አሉ። እስካሁን አጋላጭ የሆነ ወይም ቱንም ያሳይ ግለሰብ አልገጠመንም። አሁን ባለን ከ70 በላይ የሚሆን ምርመራዎች የተደረጉበት ሂደት ነው ያለው። ሁሉም ኔጌቲቭ ነው የሆኑት።
ዶክተር ኤባ አያይዘው ህብረተሰቡ የበሽታውን ምልክት ያሳዩ ወይንም ተጠጣሪዎች ተብለው በለይቶ ማቆያ አካባቢ የሚሆኑ ግለሰቦች ምንም እንኳን ውጤቱ ነጻ ሆኖ ቢረጋገጥም የማግለል ባህሪዎች እንዳይከሰቱ ጥንቃቄ ሊደረግና ስለ ኮሮና ቫይረስ ወረርሽኝ ምንነት መከላከያ መንገዶች በጥልቀት ሊረዳ እንደሚገባ ተናግረዋል። ከዚህ በፊት ማንኛውንም በሽታ ለመከላከል ሲጠቀምባቸው የነበረውን የበሽታ መከላከል መንገዶች ችላ ሳይልና ሳይደናገጥ አጠናክሮ እንዲቀጥልም ዶክተር ኤባ መክረዋል።
ትልቁ ነገር ከመቆጣጠር አንጻር ሌሎች ሀገራት ያመጡት ውጤት ለኛ ትልቅ ተሞክሮ ነው የሚሆነው። ስለዚህ ያንን ተረድቶ ይሄ በሽታ በተለይ ደግሞ ማህበረሰቡ አዲስ በሽታ እንዳልሆነ አውቆ ዝርያው ነው አዲስ የሆነው እንጂ በተለይ የሚያሳያቸው የበሽታ ምልክቶች ሊያመጣቸው የሚችለው ሁኔታዎች ከምናቃቸው በሽታዎች ጋር እጅግ ተመሳሳይ ነው። በተለይ ማህበረሰባችን ከተላመዱት በሽታዎች ከሁሉ በላይ ደግሞ በተለያየ መንገድ እነዛ ለመከላከል ከሚጠቀምባቸው መንገድ አንጻር ካየነው ለማህበረሰባችን ሩቅ ያልሆነ በሽታ ነው። ስለዚህ ከዛ አንጻር በግለሰብ በማህበረሰብ የምናደርጋቸውን ከፍተኛ ስራዎችን በጥንቃቄ እንዲሰራ በዚሁ አጋጣሚ እንገልጻለን። ከሁሉ በላይ ግን ዋስትና የሚሆነው እውቀቱን መጨመር፣ ግንዛቤን መፍጠር ነው። ስለዚህ ከዛ አንጻር ስለዚህ በሽታ ምንነት ማወቅ፣ መተላለፊያ መንገዶችን መረዳት፣ በምን አይነት መንገድ መከላከል እንደሚቻል ማወቅና ግንዛቤ ከተፈጠረ ይሄንን ለመከላከል እጅግ አዳጋች አይሆንም።
በሽታውን ሪፖርት ካደረጉ ሀገራት የሚመጡ ሰዎች ወይንም ንክኪ ያላቸው ራሳቸውን ለ14 ቀናት በመለየት በበሽታው አለመያዛቸው ሲረጋገጡ ብቻ ወደ ህብረተሰቡ እንዲቀላቀሉ መመሪያ ተሰጥቶ እየተሰራ መሆኑን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው፣ ትኩሳት ካለው፣ የሚያስለውና የሚያስነጥሰው ከሆነ ባኮን ለከፋ መዘዝ ጊዜና እድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ህክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሱ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ፣ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገብዎ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለስልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
ወደ ተከታዩ ዘገባ እናልፋለን። የኤርትራ ጤና ሚኒስቴር በአገር ውስጥና ወደ ውጭ ሀገር የሚደረጉ ጉዞዎችን በተመለከተ አዲስ መመሪያ አውጥቷል። ከኤርትራ ወደ ሌላ ሀገር ከሌላ ሀገር ደግሞ ወደ ኤርትራ የሚደረጉ ጉዞዎች አስቸኳይና የማይቀሩ በሆኑ ምክንያቶች ብቻ እንዲሆን እንደሚደረግ የኤርትራ ጤና ሚኒስቴር መጋቢት 6 ባወጣው አዲስ የጉዞ መመሪያ አስታውቋል። በኤርትራ ውስጥ የሚደረጉ ጉዞዎችን የሚያስገድዱ ምክንያቶች ካልሆኑ በስተቀር ህብረተሰቡ ጉዞውን እንዲቀንስ፣ ሁሉም የህብረተሰብ ክፍል በተቻለ መጠን ሰዎች በብዛት ከሚሰበሰቡበት ቦታዎች እንዲርቅ ያስገነዘበው የኤርትራ የጤና ሚኒስቴር መመሪያ በተለያዩ ምክንያቶች አስቀድመው ከኤርትራ ወደ ውጭ ሀገር ከውጭ ሀገር ወደ ኤርትራ የተጓዙ ሰዎችን በፈለጉበት ጊዜ ወደ ሀገራቸው መመለስ እንዲችሉ በኤርትራ የጤና ሚኒስቴር የህብረተሰብ ጤና ጊዜያዊ ጄኔራል ዳይሬክተር ዶክተር አንደ ብርሃን ተስፋጽዮን ለቪኦኤ በሰናግሯል። ብርሃነ በረሃ ስስር ዘገባ አለው።
ከኤርትራ ወደ ሌላ ሀገር ከሌላ ሀገር ወደ ኤርትራ የሚደረጉ ጉዞዎች አስቸኳይና የማይቀሩ በሆኑ ምክንያቶች ብቻ እንዲሆን እንደሚደረግ የኤርትራ የጤና ሚኒስቴር መጋቢት 6 አዲስ ባወጣው የጉዞ መመሪያ አስታውቋል። በኤርትራ ውስጥ ከቦታ ወደ ቦታ የሚደረጉ ጉዞዎችም ግዴታ በሆነ ምክንያት ካልሆነ በስተቀር እንዲቀንስ መመሪያው ጨምሮ ገልጿል። ሁሉም የህብረተሰብ ክፍል ሰዎች በብዛት ከሚሰበሰቡበት ቦታዎችም በተቻለ መጠን መራቅ እንዳለባቸው ያስገነዘበው የኤርትራ የጤና ሚኒስቴር መመሪያ በቀጣይ ስለ ኮሮና ቫይረስ አዲስና ወቅታዊ መረጃዎችንና መመሪያዎችን እንደሚያስተላልፍ ገልጿል። በኤርትራ የጤና ሚኒስቴር ጽፈት ቤት የወጣውን አዲስ የጉዞ መመሪያ በተመለከተ ቪኦኤ በስልክ ያነጋገራቸው የኤርትራ የጤና ሚኒስቴር ጽፈት ቤት የህብረተሰብ ጤና ጊዜያዊ ጄኔራል ዳይሬክተር ዶክተር አንደብርሃን ተስፋጽዮን አስቀድመው በተለያዩ ምክንያቶች ከኤርትራ ወደ ሌላ ሀገር ከሌላ ሀገር ወደ ኤርትራ ተጉዘው የነበሩ ኤርትራውያን ይሁን የውጭ ሀገር ዜጎች በፈለጉት ጊዜ ወደ ሀገራቸው መመለስ እንደሚችሉ ገልጸዋል። በኤርትራ የጤና ሚኒስቴር የወጣው የጉዞ መመሪያ በኮቪድ-19 የሚታወቀው የኮሮና ቫይረስ በሽታ በዓለም እየተስፋፋ በመምጣቱ የህዝብና ሀገርን ደህንነትን ለማስጠበቅ ተብሎ መመሪያው እንደወጣ ዶክተር አንደብርሃን ተስፋጽዮን ለቪኦኤ ገልጸዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ሀነን እናመሰግናለን። ከዚሁ ከኮሮና ጋር በተያያዘ ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ዓለም አቀፍ ወረርሽኝና ስጋት የሆነው የኮሮና ቫይረስን አስመልክቶ ምክርና የጥንቃቄ መልእክት ለምእመናን አስተላልፈዋል። ሁሉም እንደየእምነቱ ፈጣሪን በመለመን ጸሎት እንዲያደርግም ጥሪ አቀረበዋል። ሙክታር ጀማል መግለጫውን ተከታትሎ ተከታዩን አድርሶናል።
የኢትዮጵያ ሃይማኖት ተቋማት ጉባኤ ጽህፈት ቤት የእምነት አባቶች ስላሳሳቢው የኮሮና ቫይረስ መልእክት ለማስተላለፍ የጠሩት ጋዜጣዊ መግለጫ በጸሎት ነው የተጀመረው።
በአርያም ቅዱስ 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 ተብለ የምትመሰገን ቸሩ እግዚአብሔር አምላካችን ሆይ እስከዚች ሰዓት ስለጠበቅከን ስለተንከባከብከን እናመሰግናለን። ቅዱስ አምላክ ሆይ አገራችን ኢትዮጵያን በቸርነት በምረት አስባት። አቤቱ ቅዱስ አምላክ ሆይ የፍጥረቱ ልጅታ በዚች ሰዓት በአለም ላይ በህመም በደዌ በቫይረስ በጭንቀት ላይ ያሉትን ሁሉ በቸርነት እንድታጽናናለን እንድትፈውስልን አባታችን ሆይ ብለን ስምህን እንጠራለን።
اللهم امين شعبنا وبلدنا يا الله يا ذا الجلال والاكرام اللهم سلمنا في ديننا ودنيانا يا الله يا ذا الجلال والاكرام اجراچنن امان الله ازرگلن اجراچنن سلام الله ازرگلن حزبن منيان مراساچنن ودي سلام مننملس الله ازرگن سلامنيا مصاو مكبابر نو مواجد نو مفقاقر نو مرداديات نو مرداديات نو مفقاقر نو متزازنن الله يسطن باجراچن لا يازببون يا ከሰተውን በላሁላ ወላላህ አድርግልን ባለበት አላህ ይመልስልን በቃ ይበለን። አንበጣውንም ድርቁንም ጦርነቱንም በሽታውንም ታገራችን ላይ አላህ ይመልስልን። اللهم صل وسلم على
رسول የሃይማኖት አባቶችን የጋራ መግለጫ በጽሑፍ ያነበቡት ሊቀ ትጉሃን ቀሲስ ታጋይ ታከለ የማህበረሰቡ አኗኗርና ባህል ለዚህ አይነት የቫይረሱ ስርጭት ምቹ እንደሚሆን ተገንዝበን የመጣብንን ፈተና ለማሸነፍ ሁላችንም ጥንቃቄ ልናደርግ ይገባል ብለዋል። ምእመናን በተፈጠረው ሁኔታ መደናገጥ መረበሽ ውስጥ ሳንወድቅ እንዲሁም በቸልተኝነት ሳይመለከቱ በአምልኮ ስነ ስርዓትም ሆነ በማንኛውም ማህበራዊ ግንኙነቶች አስፈላጊውን ጥንቃቄ እንዲያደርጉ ጥሪ አቀርባለሁ። ሌላኛው የኢትዮጵያ ሃይማኖት ተቋማት ጉባኤ አጽንኦት ሰጥቶ ያስተላለፈው መልእክት የንግድ ማህበረሰቡን በተመለከተ ነው።
የተወደዳችሁ የንግድ ማህበረሰብ አባላት የንግድ ስራችሁን ስታከናውኑ ከቫይረሱ ወረርሽኝ መከላከያ ይሁን በሌሎች የፍጆታ አቃዎች ላይ አላስፈላጊና ኢኮኖሚያዊ ምክንያት የሌለው ጭማሪ በማድረግ ወገኖቻችሁን ሳትጎዱ የንግድ ስራዎቻችሁን እንድታከናውኑ በፈጣሪ ስም አደራ እንላለን እንጠይቃለን።
የመገናኛ ብዙሃንና የማህበራዊ ሚዲያ ሰራተኞች ሙያዊ ስነምግባር በጠበቀ ከተከክለኛው ምንጭ የተገኘና የተረጋገጠ መረጃ በማሰራጨት ወገኖችን የመጠበቅና የመከላከል ማህበራዊ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። የእምነት አባቶች በተናጠል ባስተላለፉት መልእክት ህዝቡ ከኮሮና ቫይረስ ወረርሽኝ እንዲጠነቀቅ አሳስበዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብፁዕ አቡነ ማቲያስን ወክለው የተገኙት ብፁዕ አቡነ ሐረጋዊና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ቀዳማዊ ሙፍቲ ሐጅ ዑመር ኢድሪስ ተከታዩን መልእክት አስተላልፈዋል።
ከግል ንጽህና ጀምሮ ጎረቤት አካባቢንም የሚመለከት ስለሆነ በግል ንጽህናን ልዩ ስሜት ሲሰማን ደግሞ ህዝብ ወደሚበዛበት አካባቢ አለመሄድ፣ ማህበራዊ ትስስሩም ዘግይቶ የሚደርስ በመሆኑ ለሌላውም ጤና ለሌላውም ህይወት መጠንቀቅ አስፈላጊ ስለሆነ ሁሉም ይሄን ግንዛቤ ወስዶ ሰው በብዛት በሚኖርበትና በሚንቀሳቀስበት አካባቢ የተለየ ስሜት የሚሰማቸው ሰዎች ካሉ ለጤና ባለሙያዎች ምክርን መጠየቅ ብሎም ደግሞ የጤና ባለሙያዎች የሚሰጡትን ምክር መስማት ተገቢ ይሆናል። ስለዚህ አሁን ጸሎታችን ለኢትዮጵያውያን ብቻ ሳይሆን በመላው ዓለም ላሉ የሰው ልጆች ሁሉ ይሆናል።
እኛ ለህዝበ ሰላሙ እንደውም ለህዝበ ክርስቲያኑ ሁሉም ወንድማችን ነው፣ ሁሉም እህቶቻችን ናቸው። እምናስተላልፈው ተውባካችሁ እንመረስ፣ እንጸጸት፣ እንቶብት፣ ዱዓ እናድርግ፣ እንፈቃቀር፣ እንቀራረብ፣ እንዋደድ፣ እንረዳዳ። የበታችሁ የበራውን ያክብር፣ የበራው ለበታችሁ ይዘን ጎረቤት ለጎረቤቱ ይዘን ነው የምንለው።
ዓለም አቀፍ ወረርሽኝ የሆነውን ኮሮና ቫይረስ ለመከላከል እና አስፈላጊውን የጤና ጥበቃ አቅርቦት እንዲሻሻል የኢትዮጵያ ሃይማኖት ተቋማት ጉባኤ ለዓለም አቀፍ መንግስታትና ረድኤት ድርጅቶች ልዩ ትኩረት ሰጥተው ሰብአዊና ማህበራዊ ኃላፊነታቸውን እንዲወጡ ከአደራ ጭምር ጥሪ አቅርበዋል። የኢትዮጵያ ካቶሊካዊ ቤተክርስቲያን ፕሬዝዳንት ብፁዕ ካርዲናል ብርሃነ ኢየሱስ ራፋኤል እና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶ ተከታዩን መልእክት አስተላልፈዋል።
መንግስቱም ትልቅ ኃላፊነት አለበት። አገራችን ኢትዮጵያ ይሄንን ታላቅ በሽታ ለመቋቋም በአቅሟ መቻል አለባት። በየጊዜው ውሃ በእጃችሁን ታጠቡ፣ በሳሙና ታጠቡ እንባላለን። ግን አብዛኛው ህዝብ እንኳን ሳሙና ውሃ የሚያጣበት አገር ላይ ነው ያለነው እና ይሄንንም ተዛዝነን ህዝባችን ሳሙናም የሚያገኝበት ውሃም የሚያገኝበት እንዲሁም ደግሞ መከላከያም የሚያገኝበትን ተባብረን ተዛዝነን እንድንረዳዳ እንድንደጋገፍ አደራ ላለው እግዚአብሔር አምላክ ይህን ክፉ ህመም ክፉ ወረርሽን ከኢትዮጵያ ያርቅልን፣ ሰላሙን ፍቅሩን ይስጠን። አሜን።
እኛም የምናደርገውን ጥንቃቄ አድርገን ከአካላዊ ከአእምሯዊ ከመንፈሳዊ ከስነልቦናዊ ጥንቃቄ ጀምሮ መንፈሳዊውን ጭምር አንዱ አንዱን ስለማይቃረን ለእግዚአብሔር የሚኖረን በእሱ ላይ የሚኖረን እምነት የጸና ሆኖ እኛ ደግሞ እንደ ሰዎች ማድረግ ያለብንን ጥንቃቄ ሁሉ እንድናደርግ አሳስባለሁ።
በመጨረሻም ሁላችንም እንደ እምነታችን ፊታችንን ወደ ፈጣሪ በማዞር ንስሐ በመግባት በጾምና በጸሎት በመበርታት የፈጣሪያችንን ረድኤት በመለመን ለሀገራችን ብሎም ለምድራችን ፈውስ እንዲሰጥ በመንፈሳዊ ህይወታችን መበርታት ይገባናል ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪ አቅርቧል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሰላም አሁንም ለዘገባው እናመሰግ። ህገወጥ የእንስሳ ገበያዎች ኮሮናን በማዳረስ አስተዋጽኦ እያሳደሩ ስለሆነ መቆም አለባቸው የሚል ዘገባ በጁሊ ታቦ ተጠናቅሯል። ሀብታሙ ስዩም ወደ አማርኛ መልሶታል።
አባቦች፣ የሌሊት ወፎችና ሌሎች አራዊቶች በደቡብ ምስራቅ ኤዥያ ዕውቅ ምግቦች ናቸው። ተወዳጅና የገንቢ ንጥረ ነገር ጥሩ ምንጭ ተደርገውም ይወሰዳሉ።
When in parties such as anniversaries or any other joyful events
ኢዮቤልዩን በመሰሉ ልዩ ግብዣዎች የደስታ ዝግጅት ወቅቾክ የባብና ሌሊት ወፎች ስጋ ከቀረበ ታዳሚውም ቀድሞ የሚያው ሱን ነው። ምክንያቱ ደግሞ ተወዳጅ ምግባቸው በመሆኑ ነው ያሉት ፍሬዲት ሰኙት የቶምሃን ኢንዶኔዥያ ነዋሪ። አሁን ላይ ግን የዶር አራዊትን ለምግብነት መዋልም ሆነ መገበያየት አደገኛ እንደሆነ እየተገለጸ ነው። ይሄ ሆኖ በእጅጉ ተላላፊ ሆኖ የኮሮና ቫይረስ ቻይና ውሃን ከሚገኘው የዶር አራዊት ገበያ መጀመሪያውኑ ወደ ሰዎች ሳይተላለፍ እንዳልቀረ የዘርፉ ባለሙያዎች በመናገራቸው ነው። እባቦች፣ የሌሊት ወፎችና ፓንግሊን የሚሰኙ አራዊቶች በሽታው በተቀሰቀሰ ወቅት ሳያስፋፉት እንዳልቀረ በመጠርጠሩ ነው። የቻይና መንግስት የዶር እንስሳት መሸጫ ገበያዎችን እየዘጋ ነው። የዶር እንስሳትን ለምግብነት ለመዋል በማሰብ ማደንን መሸጥና መግዛትን አግዷል። ክራውፎርድ አለን የዓለም ዶር እንስሳት ተቋም የተሰኘውን ድርጅት የሚወክሉ ናቸው።
It's very clear the Chinese government really understand now that
የቻይና መንግስት የዚህ ቫይረስ ትልቅ ተጽዕኖ መነሻው ርጥብ ገበያ እየተባለ የሚጠራውን የዶር እንስሳት ገበያ የሚመለከት ደካማ ደንብና ዝቅተኛ ቁጥጥር መሆኑን በአሁኑ ጊዜ መረዳቱ ግልጽ ሆኗል። ጥብቅ የሆነ የቅጣት እርምጃ አፈጻጸም ከነባሩ የተሻለ የምግብ ገበያ ቁጥጥር ይኖራል ብዬ ጠብቃለሁ ያሉት ክራውፎርድ አለን ኮቪድ-19 ቫይረስን ለመግታት በመላ ዓለም ላይ ያሉ ህገወጥ የዶር እንስሳት ገበያዎች እንዲዘጉ ይፈልጋሉ።
So there are markets in Indonesia, there are markets in Vietnam, there are markets in Laos and Myanmar.
መሰል ገበያዎች በኢንዶኔዥያ፣ ቪየትናም፣ ላኦስ እና ማይናማር ይገኛሉ። በእነዚህ ስፍራዎች ውሃን ቻይና ውስጥ ተከስቶ እንዳየነው ፈንድቶ የኋላ ላደጋ የሚተው መስተጋብር እየታየ ነው ያሉት። እነዚህ በችግር ቋፍ ላይ ያሉ ሀገራት ግን የዱር እንስሳት ሽያጭን ለማቀዝቀዝ እርምጃ ሲወስዱ እየታዩ አይደለም። ይሸጡበት የነበረው ዋጋ በግማሽ ቢወድቅም አባቦችና የሌሊት ወፎች ዛሬም በኢንዶኔዥያ ዝነኝነታቸው ቀጥሏል።
People here are never afraid to eat bat and snake meat because
እዚህ የሚኖሩ ሰዎች መቼም ቢሆን የሌሊት ወፍና እባብ ስጋ መብላት አያስፈራቸው ባህላዊ ምግቦቻቸው ሆነው ለአመታት የቆዩናቸውና ነው ያሉት ፍሬዲ በድጋሚ። ክራውፎርድ አለን ግን ጉዳዩ ከጤና ስጋት የተሻገረ ነው ይላሉ።
People are hopeful that if we can ban these illegal and regulated
ሰዎች ይህንን የዱር አራዊት ንግድ ካገድን በጣም ጥብቅ ህግ ከተገበርን ዱር ቤት ያሉ እንስሳቶችን ማደን እንችላለን። የፓንግሊን ሾርባ አልገዛም፣ ጥረኝ ህግ ወጥ በሆነ መንገድ ለገበያ አላቀርብም የሚሉትን እናያለን የሚል ተስፋ አለን ያሉት ኮቪድ-19 የተወው ትምህርት ተጽዕኖ ይፈጥራል ብለውም ተስፋ ያድርጋሉ።
I do think this is a ticking time bomb.
ይህ መረጃ በጥንቃቄ ካልተወሰደ ጊዜ የሚጠብቅ ፈንጂ የሚሆን ይመስለኛል። ለወደፊቱም መሰል ቫይረሶች ሲከሰቱ ልናይ እንችላለን። የዱር እንስሳትን መንከባከብ እጅግ ጥቅም አለው። ከሰው ልጆች ጤናም አልፎ የምድሪቱን ስነ ህይወታዊ ደህንነትም ለማስጠበቅ።
ከኮሮና ወጣ ወዳለ ዘገባ ስናልፍ የብልጽግና ፓርቲ በትግራይ የተለያዩ አካባቢዎችና በአዲስ አበባ የትግራይ የብልጽግናን የሚያስተባብሩ ጽፈት ቤቶችን እንደሚከፍት ተገልጿል። ለአቶ ነብዩ ሱሁል ሚካኤል የትግራይ የብልጽግና ጽፈት ቤት ኃላፊ ሆነው እንዲሰሩ መመደባቸውም ታውቋል። ሙልጌታ ጽሃ ዝርዝር ዘገባ አለው።
ከትግራይ ክልል ውጭ በሌሎች የኢትዮጵያ አካባቢዎች አደረጃጀቱን ያዋቀረው የብልጽግና ፓርቲ በትግራይ ክልል ጽፈት ቤቶችን እንደሚከፍት አስታውቋል። በመቀሌ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህር የሆኑት ነብዩ ሱሁል ሚካኤል በሚል ስም የሚታወቁት አቶ ነብዩ ገብረ ሚካኤል የትግራይ ብልጽግና ጽፈት ቤት ኃላፊ ሆነው መመደባቸውን የፓርቲው ህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሎ አብዲ ለአሜሪካ ድምጽ ተናግሯል። ስማቸው ለጊዜው በይፋ ከመግለጽ የተቆጠቡት ተጨማሪ የትግራይ ብልጽግና መራሮች መደባ መካሄዱን የገለጹት አቶ አወሎ በቀጣይ የትግራይ ብልጽግና አስተባባሪ ጽህፈት ቤቶች በአዲስ አበባ፣ መቀለና በሌሎች የክልሉ አካባቢዎች እንደሚከፈት ተናግሯል። በክልሉ ስለሚኖራቸው ተቀባይነት ተጠይቀው ህዝቡ በፍርሃት እንዲኖር ተደርጎ እንጂ የብልጽግና ደጋፊ መሆኑን ባደረግነው ዳሰሳ ተመልክተናል ብለዋል።
ክልላዊ መንግስት የብልጽግና ፓርቲ ቢሮ መጀመሪያውኑ እኛ በህግ ደንባችን ውስጥ በዚህ አይነት መልኩ ተደራጅተው የትግራይ ህዝብ ለዘመናት ሲታገልለት የነበረው ዋጋ ሲከፍልለት የነበረው ልማት ከልማቱም በላይ ደግሞ ነጻነት በአግባቡ ትርጉም ባለው መልኩ እንዲያገኝ ራሱ በልጆቹ መተዳደር እንዲችል ተደርጎ የተቀረጸ አደረጃጀት ነው። ይሄ አደረጃጀት ማራጭ ሀሳብ ወደ ክልሉ እንዲገባ ገፍቶም ደግሞ በሰላማዊ መንገድ ትግል አይፈልጉም። ሌሎች ደግሞ ሂት ፓርቲዎች አሉ በክልሉ ከብተው እየታገሉ ያሉት እንደናረናና ሌሎችም አሉ እንደኛ። ያን ሁሉ ክሎዝድ ፖለቲካል ሲስተም አይደለም ነገር ነው የሚፈልጉት። ዞሮ ዞሮ አሁን ህዝቡ በዚህ አፈና መቀጠል አይፈልጉም። የእነሱም ተቀባይነት ባለን መረጃና ጥናት መሰረት የለም። ህዝቡ ነፃነት ይፈልጋል፣ መናገር ይፈልጋል፣ ብልጽግናን ይፈልጋል። ከብልጽግና ጎን ቆሞ መሳይትል ከኢትዮጵያ ህዝብ ጋር ወደፊት መሄድ ይፈልጋል።
የብልጽግና ፓርቲ በዚህ ዓመት መጨረሻ በሚካሄደው ምርጫ በትግራይ በሁሉም አካባቢዎች እንደሚሳተፍ አቶ አወሉ ገልጸዋል። ብልጽግና በትግራይ ክልል አደረጃጀቱ ለማዋቀር ለክልሉ መንግስት በደብዳቤ ማሳወቁም አቶ አወሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችን ነው። አሁን ደግሞ ወደ እናንተ ወደ ወጣቶች ስልክ ደውለን ያሰባሰብነውን አስተያየት መልሰን አስደምጣችኋለን። ወጣቶች ራሳችሁን ከኮሮና ለመከላከል ምን እያደረጋችሁ ነው የሚል ነው ጥያቄው። ኤደን ገረመውናት ወደ ወጣቶቹ ደውላ አስተያየታቸውን የጠየቃቻቸው እንደሚከተለው ይሰማል።
ሽፈራው ባላለሁ ራሴን ኮሮና ለመጠበቅ እጄን በምመገበት ጊዜ እና ከመጎዞች ፊት ታጠባለሁ። እንደገና ደግሞ ከሰዎች ጋር በተለይ በሽታ ይኖርባቸዋል ከሚባቸው የጠረቀ ካለባቸው ሰዎች የሰላምታ ላለማረግ ላለማረግ አስቤያለሁ። ያው በእርግጥ እነሱን እንደዚህ እንደዚህ አይነታቸው ብሎ ማወቅ አይቻልም። ታማዋል ካልተባለ በቀር እና በሐኪም ካልተረጋገጠ አማራጭ የሚሆነው የተወሰነ በሽታ ሲቀንስ ድረስ ሁሉንም ሰው ከሰላምታ መቆጠብ ነው የሚሆን። በተለያዩ ሚዲያዎች እንደሰማ ነው ሳል በሚያስመጡት ጊዜ ወደ ሌሎች ሰዎች እንዳይተላለፍ በሽታው 2 ሜትር ያህል መራቅ ከሌሎች ሰዎች፣ እንደገና ደግሞ ማስክ የሚባለውን መሸፈኛ መጠቀም ነው የአፍሪካ መሪ ሰዎች።
በጣም ብዙ ጊዜ እጃችን እየታጠብን ያለ ነው ነው እጃችን በጣም መታጠብ አለብን የሚለውን ስለሰማ፣ ሁለተኛ ነገር በተሻለን አቅም ከሶሻል ዲስታንሲንግ የሚባለውን በደንብ ፕራክቲስ እያደረግነው ነው። ከቤት መስራት የምንችለው ከቤት እየሰራን ያለ ነው። በጣም ብቻ ፐብሊክ የምንወጣው በጣም የተገደበ ሰዓት ነው። ትንሽ የኮንፊዥን ያለን የማክ ማድረግ አለብን ወይስ ያለብን የሚለው ላይ ነው። ንግድ ቢሮ መሄድ አለብኝ፣ ግን እኛ ቀን ማውል ሜቢ ዋክ ማድረግ ያለብኝን ያህል ዋክ አደርጋለሁ። በታክሲ ነው የምሄደው ግዴታ፣ ግን ደግሞ ታክሲ ኦብቪየስሊ ተዘቅዝቆ ነው የምትሄደው። እዚያ ቀን ምንም ማድረግ አይቻልም። በእግሬ ነው የምሄደው። እዛም ብሄድ እጄን ብዙ ጊዜ እታጠባለሁ፣ ሳንታይዝ አድርጋለሁ። መታጠባ
ወጣቶች አስተያየታችሁን ስላካፈላችሁን በጣም እናመሰግናለን። በእናንተ በኩል ጥያቄ ካላችሁ ተሳተፉ። የቪኦኤ አማርኛ የፌስቡክ ገጻችን ክፍት ነው። በዛ በውስጥ መስመርም መልእክት መላክ ትችላላችሁ፣ መጠየቅ ትችላላችሁ። ኢሜል አድራሻችንን ተጠቀሙ። horn@voanews.com የኢሜል አድራሻችን ነው። አስተያየቶች ካሏችሁ አካፍሉን። በእኛ በኩል ለዛሬ ያዝናቸውን መሰናዶች በዚህ አጠናቀናል። ፕሮግራሙን በመምራት አብሬያችሁ ያመሸው ጽዮን ግርማ ነበርኩ። ፕሮግራሙን ያቀናበረልን ደግሞ ኤልያስ አስማረ ነው። ደህና ደሩ እያልን በተከታዩ ሙዚቃ እንሰናበታችኋለን። ሙዚቃው ጋባዣ አለው። በእኔ በኩል ደህና ደሩ።
ሀይ እንዴት ናችሁ? በኩሉ ታፈሰ ነኝ፣ የጃኖ ባንድ ድምፃዊ። በጋቢና ቪኦኤ ላይ ወይ ዘንድሮ የሚለውን ሙዚቃዬን ከጃኖ ባንድ ለራስ ነው አልበም ላይ አብዣቸዋለሁ። መልካም
ራድኔ ቪኦኤ ሰገንታ ፋኖሮ